ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ከመመሪያው ዘግይቶ መደጋ በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት። ምንበራሱ ሌላው እንደ ክስተት የሚታይ ነው።
የኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ ናቸው። በዚህ ጉዳይ ላይ ምርጫ ቦርድ የኮሙኒኬሽን አማካሪ ሶሊያና ሽመልስ የሚሉት አላቸው።
የመረጃ ምዝገባ ለተፈናቃዮች በልዩ ሁኔታ አስፈልግም የሚል ቀረበልን አለ። በጽሑፍ አቅርቡልን ስንል በጽሑፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም እሺ ተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ አስፈልግም የሚለውን ነገር እባካችሁ በጽሑፍ አቅርቡልን ብለን ያላገኘንበት ሁኔታ አለ።
የዘገባውን ሙሉ ዝርዝር በአብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። አድማጮቻችን፣ ጥቂት የቴክኒክ ችግር አጋጥሞን ነው አሁን የሰዓቱን የዓለም ዜና እናስደምጣችኋለን።
እነስተልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ ምርጫ ቦርድ ኮሚሽን የሀገር ውስጥ ተፈናቃዮች የምርጫ ተሳትፎ ዝቅተኛ መሆኑን አስታውቋል። በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ እንጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን አውስተዋል። ምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የኢትዮጵያ መንግስት ከኢትዮ ቴሌኮም ይዞታው 40% ለግል ዘርፍ የመሸጥ ሂደትን በይፋ መጀመሩ ተዘግቧል። ይህም ጠቅላይ ሚኒስትር አብይ አህመድ የሀገሪቱን ኢኮኖሚ ለመክፈት ባላቸው እቅድ አብይ ምዕራፍ መሆኑን አጃንስ ፍራንስ ፕሬስ ዘግቧል። የኢትዮጵያ የገንዘብ ሚኒስቴርና የመንግስታዊ ድርጅቶች ይዞታና አስተዳደር ኤጀንሲ ሂደቱን ማጠናቀቃቸውን አስመልክቶ ሚኒስቴር መስሪያ ቤቱ መግለጫውን ትናንት ያወጣ ሲሆን ሂደቱ መጀመሩ ይፋ የሆነው ጠቅላይ ሚኒስትር አብይ በህዝብ ድምጽ የተደገፈ ስልጣን ለማግኘት ያለሙበት አገር አቀፍ ምርጫ ከጥቂት ቀናት በኋላ በሚካሄድበት ዋዜማ መሆኑ ነው ብሏል። መንግስት የኢትዮ ቴሌኮምን 40% ይዞታ የመሸጥ ፍላጎቱን ይፋ ለማድረግ ዝግጁ ነው ብሏል የገንዘብ ሚኒስቴር በመግለጫው። ዛሬ እንደ አውሮፓውያን አቆጣጠር ሰኔ 15 2011 ዓ.ም ምረት ጀምሮ ለአንድ ወር ክፍት በሚሆነው የጨረታ ጊዜ ተጫራች ኢንቨስተሮች የግዢ ዋጋቸውን ማስገባት እንደሚችሉ ተመልክቷል። እርምጃው 44 ሚሊዮን ተገልጋዮች ያሉት ኢትዮ ቴሌኮም የበለጠ ተፎካካሪና የተቀላጠፈ አገልግሎት አቅራቢ እንዲሆን ያስችለዋል ተብሎ ተስፋ ተጥሎበታል። በኮቪድ-19 ዜና ኢትዮጵያ ቁጥሩ 400,000 የሚጠጋ የኮቪድ-19 ክትባት በቅርቡ እንደሚደርሳት ጤና ሚኒስትር ዶክተር ሊያ ታደሰ አስታውቀዋል። ጤና ሚኒስትሯ ዶክተር ሊያ በኢትዮጵያ እየተሰጠ ባለው የኮቪድ-19 ክትባትና በቀጣይነትም በሚሰጠው ሁለተኛው ዙር የክትባት መርሃ ግብር ዙሪያ ሰጡትና በሚኒስቴር መስሪያ ቤቱ ድረገጽ ላይ ባገኘነው መግለጫ ኮሮና ቫይረስን ለመከላከልና ለመቆጣጠር ከሚደረጉ ጥረቶች ጎን ክትባቱን ለማግኘት እየተደረገ ያለውን ጥረት በዝርዝር አውስተዋል። መንግስት ለክትባቱ ግዢ ተጨማሪ ገንዘብ በመመደብ ክትባቱን በአይነትም ሆነ በመጠን ለመጨመር ከዓለም አቀፍ ድርጅቶችና ከአፍሪካ ህብረት ጋር እየሰራ ይገኛል ብለዋል ሚኒስትሯ። 400,000 የሚጠጋ የኮቪድ-19 ተጨማሪ ክትባት በቅርቡ በኮቫክስ ዓለም አቀፍ ጥምረት አማካይነት መምጣት እንደሚጀምር ነው ያመለከቱት። በሌላ በኩል የጤና ሚኒስቴር ዕለታዊ የኮቪድ-19 ይዞታ ሰንጠረዥ እንደሚያሳየው እስከ ትናንት ድረስ በነበረው ጊዜ ክትባቱን ያገኙ ሰዎች አጠቃላይ ቁጥር 1,948,073 ደርሷል። ምርመራ ለቫይረሱ እንደተጋለጡ የታወቀላቸው ሰዎች ደግሞ 274,346 የደረሰ ሲሆን እዚህ ውስጥ 251,107 ያገገሙ መሆናቸውን ነው መረጃው የሚጠቁመው። ኮሮና ቫይረስ በሚያስከትለው ህመም በኮቪድ-19 ምክንያት ህይወታቸውን ያጡ ሰዎች ቁጥር ደግሞ 4,250 መድረሱን ሰንጠረዡ አያይዞ ያመለክታል። በዓለም ዙሪያ የአዲስ የኮቪድ-19 ተጋላጮች ቁጥር ለሰባተኛ ተከታታይ ሳምንት እየቀነሰ የመጣ ይሁን እንጂ የክትባትና የመድኃኒት እጥረት ባለበት ወይም አናሳ በሆነበት በአፍሪካ ቫይረሱ መዛመቱንና ህይወት ማጥፋቱን እንደቀጠለ መሆኑን የዓለም የጤና ድርጅት አሳስቧል። ድርጅቱ ዋና ዲሬክተር ቴድሮስ አድሃኖም በጄኔቫ የድርጅቱ ጽህፈት ቤት በሰጡት ቃል ወረርሽኙ ከጀመረ ወዲህ ለመጀመሪያ ጊዜ የአዲስ ተያዦች ቁጥር በተከታታይ ለረጅም ጊዜ ቀንሶ መታየቱ መልካም ዜና ነው ብለዋል። የሞት መጠኑ ግን በዚህ ፍጥነት አለመቀነሱንና በመጠኑ የቀነሰውን ባለፈው ሳምንት ብቻ መሆኑን ሳይጠቅሱ አላለፉም። በአጠቃላዩ በቫይረሱ የሚጠቁት ሰዎች ቁጥር ቀንሶ መታየቱ እንደ አፍሪካ ባሉ ውሱን የክትባት የመድኃኒትና የኦክስጅን እንዲሁም የምርመራ ግብአት አቅርቦት ባላቸው አካባቢዎች ቫይረሱ መዛመቱንና የሰዎች ህይወት ማጥፋቱን የመቀጠሉን እውነታ ይጋረደዋል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሾ ደቡባዊ አካባቢ በሚገኘው ወታደር ማሰልጠኛ ካምፕ ትናንት አንድ አጥፍቶ ጠፊ ባደረሰው የቦምብ ጥቃት 10 ሰዎች ህይወታቸው ሲያልፍ ሌሎች ብዙዎች ጉዳት እንደደረሰባቸው ተገልጿል። የአሜሪካ ድምጽ የሶማሊኛ ክፍል ዘጋቢ ሃሩን ማሩፍ ያደረሰንን ዘገባ ኤደን ገረመው ታቀርበዋለች።
በሶማሊያ ዋና ከተማ ደቡባዊ ሞቃዲሾ በሚገኘው የወታደር ማሰልጠኛ ካምፕ ትላንት ማክሰኞ ዕለት አንድ አጥፍቶ ጠፊ ራሱን በቦምብ አጠፋ። አጥፍቶ ጠፊው ከውስጥ የቦምብ ሰደርያ አጥልቆ ወታደራዊ ምልምል መስሎ መግባቱን ሁለት የጸጥታ ክፍል አባላት ለአሜሪካ ድምጽ የሶማሊኛው ክፍል ገልጸዋል። ጥቃት አድራሹ ከወታደራዊ ምልምሎች ጋር መግቢያው ላይ መቀላቀሉን መገናኛ ብዙሃንን ለማናገር ፍቃድ የሌላቸውና ማንነታቸው እንዲጠቀስ የማይፈልጉ ወታደራዊ ኃላፊ አስታውቀዋል። ኃላፊው ጥቃቱ የተከሰተው ከካምፑ ፊት ለፊት እንጂ ውስጥ አይደለም ሲሉ ተናግረዋል። የሶማሊያ መንግስት ምንጮች በጥቃቱ 10 ወታደራዊ ምልምሎች ህይወታቸው ማለፉንና ሌሎች መጎዳታቸውንም አንዳንዶችም የጸና አደጋ እንደደረሰባቸው አስታውቀዋል። የሶማሊያ ህግ አውጪና የጸጥታው ሚኒስትር አብዱርዛቅ ኦማር መሐመድ በትዊተር ገጻቸው ላይ በቦምብ ፍንዳታው 20 ሰዎች መጎዳታቸውን አስታውቀዋል። ወታደራዊ ካምፑ እንደ አውሮፓውያን አቆጣጠር በ2011 ዓ.ም አልሻባብ እንደፈገፈገ ባደረጉትና የቀድሞ ምክትል ወታደራዊ ኃይል ኃላፊ በነበሩት በጀነራል አብዱል ካሪም ዩሱፍ ደግባዳን የተሰየመ ነው። ደግባዳን በሞቃዲሾ በጉርጓሮ ሳያኑ 2015 ዓ.ም በሆቴል ላይ በደረሰ ጥቃት የተነሳ ህይወታቸው አልፏል። ይበንዲ እንዳለ በፑንትላንድ ሶማሌ ግዛት በአልሻባብ አሸባሪ አባልነት በተጠረጠሩ 17 ሰዎች ላይ የሞት ፍርድ የተሰጠ ሲሆን 18ኛው ተከሳሽ ደግሞ በእድሜ ልክ እስራት ተፈርዶበታል። ፍርድ ቤቱ ተከሳሾችን ከአመታት በፊት በፑንትላንድ ሶማሌ በተፈጸመ ግድያ ወንጅሏቸዋል። ፍርድ ቤቱ ሰዎቹ ለተከሰሱባቸው የሽብርተኝነት ወንጀሎች ተናዘዋል ያለ ሲሆን በአንጻሩ ቤተሰቦቻቸው የእምነት ክህደት ቃሉ በጉልበት የተደረገ ነው ይላሉ። ለሃሩን ማሩፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ለዘገባው አመሰግናለሁ። 200 የሚሆኑ ፍልሰተኞችን አሳፍሮ ሲጓዝ የመን ጠረፍ ላይ ከተገለበጠው ጀልባ ላይ ከነበሩ መካከል 25 አስከሬኖች መገኘታቸውን የየመን ባለስልጣናት ተናገሩ። ፍልሰተኞችን በድብቅ ማስተላለፊያ በሆነውና የአካባቢው ነዋሪዎች የገሃነመ እሳት በር ብለው በሚጠሩት ራስ አልአራ የተባለው የየመን ደቡባዊ ላሄጅ ክፍለ ግዛት የጠረፍ አካባቢ አስከሬኖቹን ያገኙት አሳጥማጆች መሆናቸውን ነው ባለስልጣናቱ ለአጃንስ ፍራንስ ፕሬስ የገለጹት። ባለስልጣኑ የመናውያን የፍልሰተኛ በድብቅ አስተላላፊዎችን ጠቅሰው በሰጡት ቃል ጀልባው ከሶስት ቀናት በፊት የተገለበጠው ቁጥራቸው ከ160 እስከ 200 የሚደርስ ስደተኞችን ይዞ ሲጓዝ በነበረበት ነው። የተቀሩት ተሳፋሪዎች መጨረሻቸው ምን እንደሆነ ገና አልታወቀም ብለዋል ባለስልጣኑ። የተባበሩት መንግስታት የዓለም አቀፍ ፍልሰተኞች ጉዳይ ድርጅት IOM ጀልባው በአካባቢው መስጠሙን አረጋግጦ ስለ አደጋው ያሉትን መረጃዎች በማጣራት ላይ መሆኑን አመልክቷል። ጅቡቲን ከየመን ጋር በሚለየውና ለህገወጥ አስተላላፊዎች ዋና የስደተኛ ማጥመጃ በሆነው የራስ አልአራ አካባቢ አስከሬናቸው የተገኙ ሰዎች አፍሪካውያን ናቸው ብለን እናምናለን ብለዋል አሳጥማጆቹ ለAFP ሲናገሩ። ባለፉት ቅርብ ወራትም ዋና የዓለም አቀፍ ንግድ መስመርና የህገወጥ አዘዋዋሪዎች መናኸሪያ በሆነው በባብ ኤል መንደብ ሰርጥ ላይ በርካታ ፍልሰተኞች ህይወታቸውን እንዳጡ የሚዘነጋ አይደለም። ናይጄሪያ የማህበራዊ መገናኛውን ትዊተርን አገልግሎት በመዝጋት የወሰደችውን እርምጃ ዩናይትድ ስቴትስ በድጋሚ አውግዛዋለች። ከፍተኛ የዩናይትድ ስቴትስ ባለስልጣናት የናይጄሪያ መንግስት አድራጎት የፖለቲካ ምህዳሩን የማጥበብ ምልክት ነው ብለውታል። ትዊተር በቅርቡ የናይጄሪያ ፕሬዝዳንት ሙሐማዱ ቡሃሪ በትዊተር ገጻቸው ላይ ያሰፈሩትን ጽሑፍ ከሰረዘባቸው በኋላ የሀገሪቱ ባለስልጣናት አልተወሰነ ጊዜ እንዳገዱት ይታወሳል። ከትውልደ ናይጄሪያውያን የሚወለዱት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር አኩና ኩክ ትናንት በአትላንቲክ ካውንስል የውይይት መድረክ ላይ ንግግር አሰምተዋል። በንግግራቸው ናይጄሪያ በምዕራብ አፍሪካ ጉዳዮች ገንቢ ሚና መጫወት የምትችል ሀገር ሆና ሳለ የፖለቲካው ምህዳር እየጠበበ የሚሄዱና የመናገር ነጻነት መታፈኑን የሚያሳዩት ምልክቶች አሳሳቢ ናቸው ብለዋል። መጨረሻም ዩናይትድ ስቴትስና የአውሮፓ ህብረት ለአውሮፕላን አምራች ኩባንያዎች የሚሰጡ ድጎማዎችን በሚመለከት ለረጅም ጊዜ የቆየውን ጭቅጭቃቸው የሚፈታ ስምምነት ላይ መድረሳቸው ተዘግቧል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ12040 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 8 2013 ዓመተ ምህረት ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vo.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ያካተተ የግንዛቤ ማስጨበጫ በተገቢው መንገድ አለመሰራቱን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኢትዮጵያ ምርጫ ቦርድ በበኩሉ በሀገር ውስጥ ተፈናቅለው የሚኖሩ ዜጎችን በተመለከተ አጋጠሙኝ ያላቸውን ችግሮች አስረድቷል። መስፍን አራጌ በዚህ ዙሪያ ያጠናቀረውን ዘገባ ያስደምጠናል።
በኢትዮጵያ ሰብአዊ መብት ኮሚሽን የሀገር ውስጥ ተፈናቃዮችና ፍልሰተኞች መብት ከፍተኛ አማካሪ ጉዳይ መስቀሌ የኢትዮጵያ ሰብአዊ መብት ኮሚሽንና ሌሎች ባለድርሻ አካላት የሀገር ውስጥ ተፈናቃዮች የምርጫ ተሳትፎና መብትን አስመልክተው የተለያዩ የግንዛቤ ማስጨበጫ መድረኮች ማዘጋጀታቸውን በበጎ አውስተዋል። በተለይ 2011 ላይ በጸደቀው አዲሱ የምርጫ ሕግ አዋጅ የሀገር ውስጥ ተፈናቃዮች በምርጫ የመሳተፍ መብት እንዳላቸው መረጋገጡን ተከትሎ ብሔራዊ ምርጫ ቦርድ ዝርዝር ድንጋጌዎችን ያካተተ መመሪያ ማውጣቱ እንደ አማካሪዋ የሚበረታታ ተግባር ነው።
በዚህ መመሪያ መሰረት የሀገር ውስጥ ተፈናቃዮች ካሉበት ቦታ በሚደረግ ምርጫ ውስጥ የመሳተፍ መብት አላቸው። ራሱን የቻለ ትልቅ ስቴፕ ነው። ምክንያቱም የሀገር ውስጥ ተፈናቃዮችን በምርጫ የማሳተፍ መብትን ለማረጋገጥ ከሚያስፈልጉ ቅድመ ሁኔታዎች አንዱ መብቱን እውቅና የሚሰጥ ድንጋጌ በሕግ ተካቶ መገኘቱ ነው።
ይሁን እንጂ መመሪያው ዘግይቶ መጽደቁ የባለድርሻ አካላትን ተሳትፎ ውስን እንዲሆን አድርጎታል ብለዋል።
የሀገር ውስጥ ተፈናቃዮች የት ነው መመዝገብ ያለባቸው? ድምጽስ የሚሰጡት የትኛው የምርጫ ጣቢያ ነው? የትኛው የምርጫ ጣቢያ ላይ ላለ እጩ ነው የሚሉ ዝርዝር ነገሮች የሚተነትነው ወይም የሚደነግገው ይሄ መመሪያ እንደመሆኑ የሲቪክ ማህበራትም ሆነ ሌሎች የዓለም አቀፍ ግብረሰናይ ድርጅቶች ወይም ደግሞ መንግስታዊ ያልሆኑ ድርጅቶች በተለይ ደግሞ በተፈናቃዮች ዙሪያ የሚሰሩ ከዚህ አንጻር በንቃት እንዳይሳተፉ ከልካይ ሁኔታን ሲፈጠረ ነው ማለት እንችላለን።
የሀገር ውስጥ ተፈናቃዮች የምርጫ ተሳትፎን ግምት ውስጥ ያስገባ የግንዛቤ ማስጨበጫ ስራዎች በተገቢው መንገድ አልተሰሩም የሚሉት አማካሪዋ ተጽዕኖ ከባለድርሻ አካላት ባሻ ባሻገር በመራጩ ያገር ውስጥ ተፈናቃይ ተሳትፎም ላይ መንጸባረቁን አስረድተዋል።
ከመመሪያው ዘግይቶ መደጋ በተገናኘ ጥቂት ተፈናቃዮች ናቸው ለምርጫ መመዝገብ የቻሉት። ይበራሱ ሌላው እንደ ክስተት የሚታይ ነው።
መመዝገብ መቻል የነበረባቸው እስከ ምን ያህል ሆኖ ነበር?
በኢትዮጵያ መንግስት በኩል የታመነው በፈረንጆቹ አቆጣጠር በመስከረም 2020 በወጣው ሪፖርት መሰረት 1.82 ሚሊዮን ተፈናቃዮች ነበሩ። ስለዚህ ከዚህ የተፈናቃዮች ቁጥር ምን ያክል ነው የምርጫ ውስጥ መሳተፍ ያለበት የታከባቢ ነው የሚገኙት የሚሉ መረጃዎችን የሚያጠናክር የመንግስት አካል አለመኖሩ ለምርጫ ቦርድ ስራዎችን አስቸጋሪ አድርጓል ማለት ይችላል። እንዳጠቃላይ ግን የቆየ መረጃ ነው ያለን። አሁን ባለው ሁኔታ መፈናቀል የተለያዩ የሀገሪቷ ክፍሎች ውስጥ ይጥብቃለ። በሌላ ደግሞ መልኩ አንዳንድ ቦታዎች ላይ የነበሩ ተፈናቃዮች ወደ ቀድሞ ቀያቸው እንዲመለሱ በመደረጉ ቁጥራቸው ሊቀንስ ይችላል። ግን በነበረን መረጃ 275 ሺዎች ይመርጣሉ ተብሎ ታስቦ ነበር።
አማካሪዋ ትክክለኛ የተመዝጋቢ ቁጥር ምን ያህል እንደሆነ ለብሔራዊ ምርጫ ቦርድ ጥያቄ አቅርበው ምላሽ በመጠባበቅ ላይ መሆናቸውን ገልጸዋል።
የምርጫ ቦርድ ቅድሚያ በእቅዱ ላይ የዚህን ያክል የልዩ ምርጫ ጣቢያዎች ይኖሩናል በተፈናቃዮች ዙሪያ ካለው ቁጥሩ እጅግ ዝቅ ብሎ በመገኘቱ በተለይ ደግሞ በልዩ ምርጫ ጣቢያዎች ውስጥ መጥተው የሚመዘገቡ ሰዎች ምን ያክል ናቸው ከሚለው ተነስተን ተመዝጋቢዎቹ ቁጥራቸው ቀንሷል ወደሚል መደምደሚያ መድረስ ይቻላል።
መመሪያው ዘግይቶ ከመጽደቁ ባሻገር የግልጽነት ችግሮች አሉበት ሲሉ ይተቻሉ። እንጉዳይ መስቀሌ፣
አንድ ተፈናቃይ እጩ መሆን ይችላል ወይ ለሚለው በቂ የህግ ድንጋጌ ወይም የህግ መሰረት የለም። በፖለቲካ ፓርቲዎች እንቅስቃሴ ላይ የምረጡ እንቅስቃሴ ላይ የሀገር ውስጥ ተፈናቃዮችን ያሳተፈ ነው ማለት አንችልም። ምክንያቱም በብዛት ተፈናቃዮች የሚገኙት ከዋናው ከተማ ወጣ ባሉ የመጠለያ ካምፖች እንደመሆናቸው እነዚህ የመጠለያ ካምፖች አካባቢ ስለ ምርጫው፣ ስለ እጩዎቹ፣ በአጠቃላይ ስለ ፖለቲካ ፓርቲዎቹ አጀንዳ በሀገር ውስጥ ተፈናቃዮች መካከል በቂ ግንዛቤ የመፍጠር ስራ አለመሰራቱ እንደሌላ ክስተት ሊታይ ይችላል ማለት ነው።
ኮሚሽኑ በማህበራዊ ድረገጹ የሀገር ውስጥ ተፈናቃዮችና የምርጫ ተሳትፎ መብት በሚል ባወጣው ማብራሪያ ኢትዮጵያ እንደ ግሪጎሪያኑ የዘመን ቀመር በ2009 የወጣውንና የሀገር ውስጥ ተፈናቃዮች ጥበቃና ድጋፍ የሚመለከተውን የካምፓላ ስምምነት በ2012 ዓ.ም መፈረሟን ጠቅሷል። ኢትዮጵያ ለዚህ አስገዳጅ ስምምነት መገዛት እንዳለባትም በማስታወስ የመራጮች ምዝገባ ተጠናቆ ምርጫው ሊካሄድ ከአንድ ሳምንት ያልበለጠ ዕድሜ እየቀረው የኮሚሽኑ ማሳሰቢያና የተስተዋሉ ውስንነቶችን በዝርዝር ማንሳቱ አረፈደም ወይ ለሚለው የአሜሪካ ድምጽ ሬዲዮ ጥያቄ ሲመልሱ፣
በዋነኛነት የማብራሪያው ዓላማ ለዚህኛው ምርጫ ብቻም ሳይሆን ቀጥሎ በሚደረጉ ምርጫዎች ሎካል ሌቭል፣ ሪጅናል ሌቭልም በሚደረጉ ምርጫዎች ውስጥ ከፍተኛ ተፈናቃይ ቁጥር ያላቸው ክልሎች ምን ማድረግ አለባቸው የሚለው የሚያሳይ ነው። ከዛ በተጨማሪ ደግሞ አሁን ባለው ሁኔታ ተፈናቃዮች ያሉባቸው ክልሎች ወይም የምርጫ ጣቢያዎች ላይ ምርጫው ተራዝሟል። ስለዚህ በአብዛኛው ምርጫው የሚደረገው ለጳጉሜ 1 ለሚደረገው ምርጫ ስለተራዘመ አሁንም የዚህ ማብራሪያ ፋይዳ ትልቅ ነው ማለት እንችላለን ወይም ከፍተኛ ነው ማለት ይቻላል።
ተፈናቅለው የሚኖሩ ዜጎችን የመምረጥ መብት አስመልክቶ ያጋጠሙ ተግዳሮቶች በተደጋጋሚ ይፋ አድርገናል የሚሉት ደግሞ የብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚዴክሳ ናቸው። ትናንት ለጋዜጠኞች በሰጡት መግለጫ ሰብሳቢዋ እንዳስረዱት በተለይ ተፈናቃዮቹ ካሉባቸው አካባቢዎች በቂ መረጃ ለማግኘት አዳጋች ነበር።
የምርጫ ጣቢያ ዝርዝሮቻችን ታስታውሱ ከነበረ መጀመሪያ ላይ 49,000 አካባቢ የነበሩት እነዚህ ሁሉ አካቶ ለተፈናቃዮች የሚከፈቱ ምርጫ ጣቢያዎችና ቁጥራቸው አለ በሚባለው ቁጥር አንድ ላይ አድርገን ነበረ። የራሳቸው የተፈናቃዮች ምርጫ ጣቢያዎችን ኮድ ብለን ይዘን መጀመሪያ ለፕሬየት የተነሳ ነው። ስለዚህ ያጋጠመ ትልቁ ችግር ከዚህ ፊትም በተደጋጋሚ ብለናል፣ ከፍተኛ የሆነ የመረጃ እጥረት ከክልሎች ከጠየቅናቸው ክልሎች ማለት 4 ክልል ወይ 3 ክልል ብቻ ነው በንጽጽር በቂ እንዲህ አይነት መረጃዎች አሉን ብሎ ሊሰጡን የቻሉት። አንዳንድ ክልሎች ላይ በአካባቢያቸው ከሚኖሩት ዜጎች ጋር ምዝገባ አከናውነዋል። ስለዚህ የመራጮች ምዝገባ ለተፈናቃዮች በልዩ ሁኔታ ያስፈልግም የሚል የቀረበልን አለ። በጽሁፍ አቅርቡልን ስንል በጽሁፍ ያልቀረበበት ሁኔታ አለ። አንዳንድ ክልሎች ላይ ተፈናቃይ ዜጎች የሉንም የሚል አለ። እሱንም እሺ የተፈናቃይ ዜጎች ስለሌሉ ምርጫ ማካሄድ ያስፈልግ የሚለውን ነገር በአካባቢ በጽሁፍ አቅርቡልን ብለን ያላገኘንበት ሁኔታ አለ። ሌሎች ቦታዎች ላይ መረጃዎች በጣም ዘግይቶ መምጣታቸው አለ። ይህ እንግዲህ የመራጮች ምዝገባ ሲጀመር ካጋጠሙ ተግዳሮቶች ውስጥ አንዱ ነው።
ከፍተኛ የተፈናቃይ ቁጥር አለባቸው በሚባሉ አካባቢዎች የሀገር ውስጥ ተፈናቃዮች የመምረጥ መብት እንዲረጋገጥ ግን ይሰራል ሲሉ አረጋግጠዋል።
የድምፅ አሰጣጥ ሂደት አሁንም ጊዜ ያለው ሙሉ ለሙሉ የተሰናከለ ነገር አይደለም ለማለት ነው። አጣዬ አካባቢ መፈናቀል አለ፣ ጳጉሜ 1 ውስጥ ነው ያለው። ቤንሻንጉል መፈናቀል አለ፣ ጳጉሜ 1 ነው በተወሰነ ደረጃ በወለጋም የመራጮች ምዝገባ ያላከናወንባቸው ቦታዎች አሉ። በግጭት የተነሳ የተፈናቀሉ ዜጎች ይኖሩባቸዋል ተብሎ የሚታሰበው እነሱም በልዩ ሁኔታ ድምፅ መስጠት ከሚካሄድባቸው ቀናት ውስጥ ነው የሚወድቁት። ስለዚህ ጊዜ ያለው ማለት ነው። የተፈናቃይ ዜጎችን የድምፅ አሰጣት ሂደት አስመልክቶ አብዛኛዎቹ የከፍተኛ የተፈናቃዮች ቁጥር የሚኖሩባቸው ቦታዎች በግጭት የተነሳ በጳጉሜ አንድ የሚደረጉ ስለሆኑ አሁንም ቢሆን የተፈናቀሉ ዜጎችን የድምፅ መስጠት መብት በማስከበር በኩል የተወሰኑ ጊዜዎች አሉ። እነዚህ ቦታዎች ላይ በግጭት የተነሳ በጸጥታ ችግር የተነሳ ድምፅ አሰጣት የማይደረግባቸው ቦታዎች ላይ የመራጮች ምዝገባ ሲካሄድ የተፈናቀሉ ዜጎችንም ምዝገባ አንድ ላይ በጋራ አድርጎ የሚታይበትን መንገድ እናያለን ማለት ነው።
ዜጎች ሰኔ 14ን ለድምፅ መስጫ ብቻ እንዲጠቀሙ ከሀረሪና ከሶማሌ ክልሎች ውጭ በእለቱ በክልሎችና በፌዴራል የሚገኙ መንግስታዊና መንግስት ያልሆኑ እንዲሁም የግል ተቋማት ዝግ እንዲሆኑ ብሔራዊ ምርጫ ቦርድ ዛሬ ይፋ አድርጓል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ በዘገባው ላይ የተጠቀሰው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ በሚል የተገለጸው ማብራሪያውን የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ናቸው። አሁን ወደ ተከታዩ ዘገባችን እናልፋለን። የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት የሆነው ዘገባችንን ነው የምናስከትለው። በትግራዩ ወታደራዊ ግጭት ለአደጋ የተጋለጡና በአይደር ሆስፒታል በመረዳት ላይ ያሉ ሕፃናትን ይመለከታል ዘገባው። የመቀሌው ዘጋቢያችን አለም ፍስሐ ሕፃናቱ ሕክምና በመከታተል ላይ ባሉበት ተገኝቶ የአንዳንዶቹን ወላጆች አነጋግሮ ተከታዩን አድርሶናል።
በትግራይ የተካሄደ ባለው ጦርነት ምክንያት ሰለባ የሆኑ ሕፃናት በአይደር ሪፈራል ሆስፒታል ሕክምና እየተደረገላቸው ነው። በተለያዩ የትግራይ ከተሞች በሕፃናት ላይ ከፍተኛ ጉዳት የደረሰና ሕክምና ተደረገላቸው የተመለሱ ሲኖሩ ገና በሕክምና ላይ የሚገኙም አሉ። ይህ የስቃይ ድምፅ የቅሳነት ገብረ ሚካኤል ድምፅ ነው። ቅሳነት የ13 ዓመት ልጅ ናት። ቅሳነት በቃጠሎ ምክንያት ጉዳት የደረሰባቸው ታካሚዎች በሚታከሙበት ክፍል ነው ያገኘዋት። ወላጅ እናቷ ወይዘሮ ገነት ጎኗ ይገኛሉ። ወይዘሮ ገነት ልጃቸው ጋር የደረሰ ጉዳት እንዲህ ይናገራሉ።
አድዋ ፈረስማ ይባላል። ኣብ ገዛ ኣብ ስራሕ ምግብን ሃለወተ ዝኾነ ከቢድ ዓሊይዋ ሰለስተ እዩ ዓመት
ከኣድዋ ፈረስማይ ነው የመጣ ነው። ልጅ የ13 ዓመት ልጅ ናት። በቤት ውስጥ ስራ ላይ እያለች ነው በከባድ የተመታች። ይህ ሚያዝያ 13/2013 ዓ.ም ያጋጠመ ነው። ከእሷ ጋር ልጆች የነበሩ ቢሆኑም ክፉኛ የተጎዳች ይቺ ናት። ሕክምና እየተደረገላት ስለሆነ የመጀመሪያ ከመጣችበት አሁን ትንሽ ለውጥ ይታይበታል። ሌላዋ ተጎጂ የ15 ዓመት ሕፃን ከሰምሬ የመጣች ነው። አባቷ ገብራይ ዘነበ እያስተማማት ነው።
ዘንሰን ምክንያት ዝረበ ካብ ሰራዊት ኤርትራ ካብ ገዛ ኣላሃለወት እንትን ስለለዎ ዓዱ ሽግሪ ወፅሒዋ ኣብኡ ድማ ብበረኻታት ክልተ መዓልቲ ብሰጢረ ብሓረቆ ገይረ ብዓዲ ግደን ገይረ እምፅ ያላ ዕለት 15 ተውዕያ
በቤት ውስጥ ነው የነበረችው። ሶስት ሲሮጣይታ ስትርጥ ነው ሚያዝያ 15/2013 ዓ.ም የኤርትራ ሰራዊት የመተዋት። ከዛ ባህረቆ ዓዲ ግደም ሁለት ቀን ተጉዘን መቅለ ነው የደረስ ነው። ልጄ በቀን ጆሮ ግንዷ ጥይት የገባ የግራ አይኗን ይዞ ነው የወጣው። አይኗ በጣም ተጎድተዋል። ከ5-6 ቀን ሙሉ ምንም አታውቁም ነበረች። አሁን ግን ደህና ናት፣ በጥሩ ሁኔታ ትገኛለች። በስራ ላይ ያገኘሁት ዶክተር መብራት ገብረስላሴ የህፃናት ሐኪም ነው። ዶክተር መብራቱ የልጅቷን ጉዳት አስመልክቶ እንዲህ ይላል።
እኛ ጋር እዚህ ከመጣች ወደ 2 ወር ከ10 ቀን ሆናታል። የቀዶ ሕክምና ተደርጎላታል። ስትመጣ አንዳንድ መድኃኒቶችም እየተሰጣት ነበር። ያው መጀመሪያ ጉዳቱም ሲታይ ከበድ ያለ ነው። ከሰውነቷ በጣም የጎደለ የሰውነት አካል አላት። እንዲሁም ሁለቱም አይኖቿም ያው አጥታለች፣ ማየት አትችልም። እዚህ የሚቻለውን ሕክምና ያው እየተደረገላት ነው። ግን ያው በዚህ እንትን ስናየው ግን ያው ከበድ ያለ ነው። ከመጀመሪያው
ሁለቱም አይኖቿ በጣም ተጎድተዋል። በተለይ የግራ አይኗ ክፉኛ ተጎድቷል። ስለዚህ ቀጣይ እድሏ ምን እንደሚሆን ዶክተር ወራቱ እንዲህ ይናገራል።
ሁለቷም አይኗ ማየት አልቻለችም፣ አታለች። የመመለስ እንትኑ በጣም አነስተኛ ነው። ከዛም ተጨማሪ በፊቷ ላይ በጣም የጎደለ ክፍተት አለ። ያው እሱም በተወሰነ መልኩ ሊሰራ ይችላል። ግን ያው የወደፊት እንትኗ በጣም ከባድ ነው የሚሆነው።
ገብረልካ ነው? አና ገብረልካ
ይህ ደግሞ የሌላ ተጠቂ ህፃን እስካይ ድምፅ ነው። ህፃኗ የአራት ዓመት ከስድስት ወር ነች። ከሐውዜን ወረዳ ደብረ ሰላም ቀበሌ በራቂት ወጥ ነው የመጣችው። አባቷ ገብረህይወት ገብረአኛ ይባላል። ያስተማማት ነው ያገኘሁት።
ኩነታ ተጋጣሚ ሆና ወጤና ጸንህና ግን አለ 30 ግን ወርሕ ማዚያ አለ 30 ወርሕ ማዚያ ምህና አጋጣሚ ወጤና ጸንህና በገዛ ቤተ ትግራይ አይነራ አው ግን ሀደ አጋጣሚ ማለት ይቃትሪ ሻው ቤተሰው ብዙህናራ
እኛ አጋጣሚ ወጥተን ነው ነበር ነው ቀኑ ሚያዝያ 30/2013 ዓመተ ምህረት ነው ያጋጠመ። ከቤተሰብ ጋር ነው የነበረችው። ከሷ ጋር ብዙ ቤተሰብ ነበሩ። እናቷ አባቴ የወንድሜ ምስት ከአምስት ራሷ ሁሉም ማሳራይ ተገድለዋል። ይህች ነው የቀረችው። ይህችም በሳንጃ ትምታ ወድቃና ያገኘኋት። አንዲት ሽማግሌ እንደነገሩኝ ለልጄ ሴት ልጅ ነች እንዲያደርገቻት ብለናል። ለተጎዱ ህጻናት ምህረት እንዲያገኝ ተስፋ አድርጋለሁ። የአይደር ሆስፒታል ሐኪሞች ተጎጆችን ለማግኘት እንድችል ያደረጉልኝ ትብብር አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
አለም ፍስሐን ላደረሰን ዘገባ እናመሰግናለን። አድማጮች፣ የዜናና የትንታኔው መጽሔት የሚስተናገድበትን ክፍለ ጊዜ አጠናቀናል። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ነው እየተከታተላችሁ ያላችሁት። በዌብሳይታችን amharic.voanews.com ላይ እንገኛለን። @voaamharic የፌስቡክ ገጻችን ላይ የቀጥታ ስርጭታችንም እየተላለፈ ይገኛል። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ voa.horn.mobi ላይ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ዋና አዘጋጅ አሉላ ከበደ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። አሁን የመጪው ምርጫ የተመለከቱ ዘገባዎች የሚቀርቡበት ሰዓት ላይ እንገኛለን። ብልጽግና ፓርቲ ከተመረጠ በእውቀትና በቴክኖሎጂ በመጣኔ ሀብትና ስርዓትን በመገንባት ላይ እንሰራለን ሲሉ የፓርቲው የኦሮሚያ ክልል ኃላፊ አቶ ፈቃዱ ተሰማ ፓርቲያቸው ዛሬ አምቦ ከተማ ውስጥ ባካሄደው ቅስቀሳ ተናግረዋል። በሌላ በኩል የማስመሰል ባለው ምርጫ ውስጥ ኦነግ ባለመሳተፉ አለመጸጸቱን የተናገሩት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ ፓርቲያቸው ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ ብቻውን በመወዳደሩ የሀገሪቱን ችግር ከማባባስ ውጪ የሚያገኘው ትርፍ ይኖራል ብለን አንጠብቅም ብለዋል። ናኮር መልካ ዝርዝሩን ከአምቦ አድርሶናል።
የብልጽግና ፓርቲ ዛሬ አምቦ ከተማ ውስጥ የምረጡኝ ቅስቀሳ አካሂዷል። በአምቦ ዩኒቨርሲቲ ሀጫሉ ሁንዴሳ ካምፓስ ውስጥ በሚገኘው ስታዲየም በተካሄደው የቅስቀሳ መርሃ ግብር ላይ የተናገሩት የኦሮሚያ ብልጽግና ፓርቲ ኃላፊ አቶ ፈቃዱ ተሰማ ፓርቲያቸው ከተመረጠ በሶስት ዋና ዋና ጉዳዮች ላይ አተኩሮ እንደሚሰራ ተናግረዋል። የመጀመሪያው በእውቀትና ቴክኖሎጂ ላይ እንሰራለን። ባደጉና ባላደጉ ሀገራት መካከል ያለው ሚስጥር ትምህርት ነው፣ ቴክኖሎጂ ነው። የተማረ ህዝብ ችግር ቢገጥመውም ወደ መልካም አጋጣሚ ይቀይረዋል። የተማረ ሰው ዓለምን ይረዳል፣ ችግሩም ይደመጥለታል፣ ይከበራልም፣ ተወዳዳሪ ይሆናል፣ ሁሌም አሸናፊ ይሆናል። ህዝባችን ሁሌ አሸናፊ እንዲሆን ትምህርት ቤቶች ላይ አተኩረን እንሰራለን። በሁለተኛ ደረጃ የምንሰራበት በመጣኔ ሀብት ላይ ነው። ሀገራችን ጥሩ የአየር ንብረት፣ ውሃ የሚሰራ ወጣት አለው። ይህንን ሁሉ በአንድ ላይ በማስተባበር ከችግር ውስጥ መውጣት ይኖርብናል። ሌላኛው ደግሞ ስርዓት መገንባት አለብን። የኦሮሞ ህዝብ ገዳን የመሰለ ስልጡን የአስተዳደር ስርዓት አለው። በሁሉም የእድሜ ክልል ውስጥ ላሉ ሰዎች ተልዕኮ በመስጠት ስልጣንን በየ8 ዓመቱ እያሸጋገረ በነጻነት ሲተዳደር የነበረ ህዝብ ነው። ይህንን ስርዓት ዘመናዊ በሆነ መልኩ በማቀፍ በወንድማማችነት የሚሄድ ስርዓት መገንባት አለብን። ይሄ ደግሞ የሚሆነው አንደኛ ነጻ ዲሞክራሲያዊና ሰላማዊ የሆነ ምርጫ በማካሄድ ነው ብለዋል። የምራብ ሸዋ ዞን አስተዳዳሪ አቶ ድሪሳው አቁማም በቅስቀሳው ላይ እንዲህ ሲሉ ተናግረዋል።
አምቦገሩ ቀሶይ ይግኒ ጋፈታዮ ቀሳን
አምቦ ትግል አልተውም። ለዓላማ ለመታገል ዛሬም ነገም እውነት ላይ ተመስርቶ ይታገላል። ነገር ግን በራሱ የሰራውን ቤት አያፈርስም። የራሱንም ድል መንከባከብ ይችልበታል። ኦሮሞ ለሀገር ግንባታ ከፍተኛ ሚና አለው። ኦሮሞ የምራብ ሸዋና አምቦ ህዝብ የጀመረውን ብልጽግና አጠናክሮ ይቀጥላል ብዬ አምናለሁ ብለዋል። በምርጫው ቅስቀሳ ላይ የተሳተፉ ዘንድሮ ለመጀመሪያ ጊዜ ለመምረጥ ካርድ ከወሰዱ ወጣቶች መካከልም ያነጋገርኳቸው ነበሩ።
ስሜ ዱጋ ሰበረ ለመጀመሪያ ጊዜ ነው የተሳተፍኩት እና እንደሞ ያ የዘንድሮ ከሌላው ይልቅ ደስ የሚል ነገር ነው እያየን ያለ ነው። የፈለግነው ፓርቲ በፍላጎታችን ወጥተን እንመርጣለን። በራሴ ነው እንጂ በሌላ ሰው አይደለም እንመረው። የራስ የሆነኛን ብሎም ፓርቲ የትኛውን ፓርቲ የትኛውን አሁን ለምሳሌ አንድ ሰው የፈለገው መብረጥም አለመብረጥም ይችላል። እሱ ወሳኙ የራስ ነው። ራስን ሆነ መቅረብ ነው ያለብህ እንጂ ሰው መስለ መቅረብ የለብህ።
ስሜ ዩቲዩብ በቀለባላለሁ የመጣሁት ከዚህ ኮምቦ ከተማ ነው። ምርጫ ላይ ኢንተርቪው ተሳትፌ አላውቅም የመጀመሪያ ነውና ከብልጽግና ፓርቲ መጣፈቀው ምሎ ነገር ደግሞ ብዙ ተማሪዎች ተመረቀው ስራ አለ ስራ የተቀመጠው እና እነሱ ስራ እንዲፈጠር ለአንዳንድ ለኛ ለሴቶች ለተማሪዎችም ጥሩ ጥሩ ነገር እንዲፈጠርልን እንፈልጋለን። ወደፊት ኢትዮጵያ በእኩልነት በፍቅር በሰላም አንድ ላይ የምንኖርባት ሀገር እንድትሆን ምኞቴ ነው። በቃ ሰላም፣ ፍቅር፣ አንድነት በሃይማኖት በዘር በመናምን መከፋፈል ሳይኖር በአንድነትና በፍቅር እንድንኖር ጠብቃለሁ ፈልጋለሁ።
በብልጽግና ፓርቲ የመረጡኝ ቅስቀሳ ዙሪያ ምንም አስተያየት እንደማይሰጡ የገለጹት በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ጊዜያዊ ኃላፊ አቶ ለሚገመቹ ኦነግ የማስመሰል ምርጫ ውስጥ ባለመሳተፉ አልተጸጸተም ብለዋል። ምርጫ ውስጥ ባይሳተፍም በኢትዮጵያ ፖለቲካ ውስጥ የጀመረውን ተሳትፎ በሰላማዊ መንገድ ይቀጥላል ብለዋል። አቶ ለሚ
ዋንተም ይርሰን ሄዱ ለፈከኛ
እኛ ከምርጫው በፊት ብዙ የሚቀርሙ ነገሮች አሉ ብለን ስንተውት ነበር። ከነዛ መካከለም ሁሉን ያሳተፈ አገር አቀፍ ውይይትና የሽግግር መንግስት ብለን ተናግረናል። ከዚህ የማስመሰል ምርጫ መውጣት ማለት ከኢትዮጵያ ፖለቲካ መውጣት ማለት አይደለም። ስለዚህ ኦነግ ከምርጫው በመውጣት በወሰደው እርምጃ መቼም አይጸጸትም። ነገር ግን ትግሉን በሰላማዊ መንገድ ይቀጥላል፣ ለህዝቡ የገባውንም ቃል ያረጋግጣል ብለዋል። አቶ ለሚገመቹ ምርጫውን ለምን የማስመሰል እንዳሉት ሲያብራሩ እንዲህ ብለዋል።
ማንነት ለነ አዳዳት ለነን ገደፋ
ለምሳሌ በአንዳንድ የኢትዮጵያ አካባቢዎች ምርጫ ይካሄድም። ባለፉት 5 ምርጫዎች ግን ምርጫ በአንድ ቀን ነበር የሚካሄደው። 79 የምርጫ ጣቢያዎች ምርጫ ይካሄድባቸውም። በኦሮሚያም ምርጫ የማይካሄድባቸው ስፍራዎች አሉ። በትግራይ ክልል ደግሞ ፈጽሞ አይካሄድም። ከምርጫ ቦርድ ውቅና ውጭም የመራጮች ምዝገባ የተካሄደባቸው የምርጫ ጣቢያዎችም እንዳሉ ቦርዱ ገልጾ ነበር። ከዚህ የበለጠ ምን አይነት መረጃ ነው የምትፈልጉት ብለዋል። በሌላ በኩል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ማዕከላዊ ጽህፈት ቤት ኃላፊ አቶ ጥሩነህ ገምታ ደግሞ ገዢው ብልጽግና ፓርቲ ኦሮሚያ ውስጥ የሚወዳደረው ብቻውን ነው ብለዋል።
የኦሮሞ ፌዴራላዊ ኮንግረስ ከምርጫው ተገዶ በመውጣቱ የሚቆጭበት ነገር ይኖረዋል እንጂ የሚያዝንበት ነገር አይኖረውም። የሚያስቆጨን ነገር ቢኖር ያንን የመሰለ ሰፊ ዝግጅት አድርገን እስከ ኮሚቴ ማቋቋም ደርሰን ከኮሚቴ አባሎቻችን ከሌሎች አባሎቻችን ከወረዳ ጀምሮ እስከ ዞን ድረስ እስከ ስራ አስፈጻሚ ኮሚቴ ድረስ በመታሰራቸው በመውጣታችን ተገደን በመውጣታችን ምንም ቅሬታ የሚሰማን ነገር አይኖርም። ሌላው ገዢው ፓርቲ የሚንቀሳቀስበት ሁኔታ ከተለያዩ አባሎቻችን እና ደጋፊዎቻችን እንደምናገኘው መረጃ ከሆነ በኦሮሚያ ክልል ውስጥ ብቻውን እየተወዳደረ እና ብቻውን ሊያሸንፍ ብቻውን መንግስት ሊያቋቁም እና ምንም አይነት እምነት የማይጣልበት ስራ እየሰራ መሆኑን እንገነዘብ ችለናል። ገዢው ብልጽግና ፓርቲ ይህንን በሚያደርግበት ጊዜ እኔ እንደምረዳ ከሆነ የሀገሪቱን ችግር ከማባባስና ከማፋጠን ውጪ የሚያገኘው ትርፋማ ነገር ይኖራል ብዬ አልጠብቅም።
ስድስተኛው ሀገር አቀፍ ምርጫ የፊታችን ሰኞ ሰኔ 14 2013 ዓ.ም ምረት እንደሚካሄድ የኢትዮጵያ ምርጫ ቦርድ ያስታወቀ ሲሆን ትግራይ፣ ሐረሪ እና ሶማሌ ክልሎች ሙሉ በሙሉ በኦሮሚያ፣ አማራ፣ ደቡብ ክልልና ቤኒሻንጉል ጉሙዝ አንዳንድ ቦታዎች ውስጥ በጸጥታና በምርጫ ሂደት በገጠሙ ችግሮች ምክንያት አሁን እንደማይካሄድ ተገልጿል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካን እናመሰግናለን። አድማጮች፣ አሁንም ተከታዩ ከዚህ ከምርጫ ጋር የተያያዘ መሰናዶ ነው። በአሜሪካ ድምጽና በአሃዱ ሬዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ ተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከያ ርዕስ ደግሞ መጪው ምርጫና ኢትዮጵያውያን ዲያስፖራ የሚል ሲሆን ክርክሩን የመሩት ከአሃዱ ሬዲዮና ቴሌቪዥን ሊዲያ አበበ፣ ከአሜሪካ ድምጽ ደግሞ ሰለሞን አባተ ናቸው። ወደ ሲያውል ምራችሁ። ስድስተኛው ሀገራዊ ምርጫ ሰኔ 14 ቀን 2013 ዓ.ም ምረት ይካሄዳል። ሀገራዊ ምርጫ በኢትዮጵያ ብሔራዊ ምርጫ ቦርድ ቀን ከተወሰነለት ጊዜ አንስቶ የፖለቲካ ፓርቲዎች የተለያዩ የቅስቀሳ እንቅስቃሴዎችን ማከናወናቸው ይታወቃል። ጣቢያችን አሃዱ ሬዲዮና ቴሌቪዥንም በዛ ያሉ ክርክሮችን በፖሊሲ ወይም በአማራጭ ፖሊሲዎች ዙሪያ ከ11ዱ ሀገር አቀፍ ፓርቲዎች ጋር ክርክር ማድረጉ ይታወሳል። እንዲሁም ህዝቡም የሀገሪቱን ቀጣይ 5 ዓመታት ዕጣ ፈንታ ሊወስኑ የሚችሉ ሐሳቦችን፣ ግለሰቦችን፣ የፖለቲካ ኃይሎችን ማመዛዘንና ማወዳደር የሚያስችለውን የፖለቲካ ፓርቲዎችን የምርጫ ክርክር በአምስት ክፍል መድቦ ሲያዘጋጅ ቆይቷል። በአምስት ሀገራዊ ፖሊሲዎች ላይ በተናጠል እንዲሁም በዲሞክራሲ ተቋማት ግንባታና ከለውጡ በኋላ የተወሰዱ የፖለቲካ ማሻሻያዎች ዙሪያ ከአሜሪካ ድምጽ ራዲዮ ጋር በጋራ የክርክር መድረክ ማስተናዳቱ ይታወሳል። ሊዲያ አበበና ከአሜሪካ ድምጽ ደግሞ ሰለሞን አባተ ከዋሽንግተን ስቱዲዮ በጋራ የዛሬውን ክርክር እንመራለን። እንደምን ቆይታችኋል ውድ ተመልካቾቻችን? እስከ ፕሮግራማችን ፍጻሜ አብራችሁን እንድትሆኑ በአክብሮት ጋብዛለሁ።
ጤና ይስጥልኝ ሊዲያ። ጤና ይስጥልኝ አሃዱ። ጤና ይስጥልኝ የተከበራችሁ ተከራካሪዎች። ጤና ይስጥልኝ ክቡራትና ክቡራን ተመልካቾች፣ አድማጮች በያላችሁበት ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ። በመላው ዓለም ከ2.5 ሚሊዮን በላይ ኢትዮጵያውያን እንደሚኖሩ ዓለም አቀፉ የፍልሰት ድርጅት የዛሬ 5 ዓመት አካባቢ ባወጣው አንድ ጥናታዊ መረጃ አሳውቆ ነበር። 5 ዓመት ሆኖታል። ሌሎች መረጃዎች ደግሞ እስከ 3 ሚሊዮንም ያደርሱታል ያንን ቁጥር። ከኢትዮጵያ ውጪ እጅግ በርካታ ቁጥር ያላቸው ኢትዮጵያውያን ወይም ትውልደ ኢትዮጵያ የሚኖሩት ዩናይትድ ስቴትስ ውስጥ ነው። በዋሽንግተን ዲሲ፣ በቨርጂኒያ እና በሜሪላንድ አካባቢ እስከ 250 ሺህ እና ከዚያም በላይ ትውልደ ኢትዮጵያ እንደሚኖሩ ይነገራል። በሌሎቹም የዩናይትድ ስቴትስ ግዛቶች የተበተነው ትውልደ ኢትዮጵያ የተበተነው ያልኩት ሆን ብዬ ነው። ዳያስፖራ የሚለውን ቃል ለመጠቆም ብዬ ነው። እስከ 1 ሚሊዮን ድረስ ሊደርስ እንደሚችል ይገመታል። ይህ ክርክርም ሁለተኛው ዙር ከአሜሪካ ድምጽ ጋር በመተባበር አሃዱ ሬዲዮ እያዘጋጀ ያለው የሚያተኩረው በዚሁ መጪው ምርጫና የኢትዮጵያ ዳያስፖራ በሚል ርዕስ ላይ ነው። ኢትዮጵያውያንና ትውልደ ኢትዮጵያ ምን ይጠብቃሉ ከዚህ ምርጫ፣ ከተፎካካሪዎች፣ ከአሸናፊዎች? የዛሬው መድረክ ተከራካሪዎች ነጻነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ፣ እንደዚሁም ብልጽግና ፓርቲ ናቸው። በነገራችን ላይ የኢትዮጵያ ሶሻል ዴሞክራቲክ ፓርቲም ተጋብዞ ነበረ። ምናልባት ከአቅሙ በላይ በሆነ ምክንያት ሊገኝ አለመቻሉን አሳውቋል። ነጻነትና እኩልነት ፓርቲን ወክለው በዚህ መድረክ ላይ የሚከራከሩት አቶ ኢዘዲን ፈድሉ ናቸው። ኢዜማን ወክለው ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲን ወክለው የሚከራከሩት አቶ አማን ይሁን ረዳ ናቸው። ብልጽግና ፓርቲን ወክለው የሚከራከሩት ዶክተር መሐመድ እንድሪስ ናቸው። ይህ የክርክር መድረክ በአራት ምዕራፎች የተከፈለ ነው። ራሱ የሆኑ አካሄዶችና የተመደቡለት ደቂቃዎች አሉት። ሊዲያ ወደ አንቺ ልመለስ።
ሶስታቱም ተከራካሪ ፓርቲዎች ለክርክር በተዘጋጀው ርዕሰ ጉዳይ ላይ ማለትም መጪው ምርጫና የኢትዮጵያ ዲያስፖራ የሚለው ሐሳብ ላይ ያላችሁን ምልከታና እቅድ መታቀርቡበት ነው። እያንዳንዳችሁ ፓርቲዎች 5 ደቂቃ ይኖራችኋል። በዚህ ክፍለ ጊዜ አንደኛው ተናጋሪ የሌላኛውን ተናጋሪ ሐሳብ ማስቆም ማቋረጥ ማብራሪያ መጠየቅ አይችልም። የክርክሩ መሪም እንዲሁ አሁን በቀድሚያ እድሉን ለነጻነትና እኩልነት ፓርቲ እንሰጣለን። 5 ደቂቃ አሉት።
አመሰግናለሁ። ክርክሩንም ያዘጋጁትን የአሜሪካዊውና ዳዱ ሚዲያን ለማመስገን እፈልጋለሁ። የዲያስፖራ ፖለቲካ መንግስት ለዜጎች ያለውን ኃላፊነት፣ ዜጎች ከመንግስት ያላቸውን መብት፣ ዜጎች ደግሞ ለሀገራቸው ያላቸው ኮንሰርን ወይም ቤስትድ ኢንተረስት የሚባለውን ከግንዛቤ ያስገባ መሆን አለበት። ዲያስፖራ የሚለው ቃል መነሻው ከጥንታዊ ግሪክ እንደሆነ በርካታ አጥኚዎች አረጋግጠዋል። በዋናነት ከአይሁዶች በመላው አውሮፓ መሰራጨት ወይም መሰደድ ጋር ተያይዞ የመጣም እንደሆነ የዳሰሱ ጥናቶች አሉ። ስለዚህ ስደት ወይም ሪፊውጂ ከሚለው አገላለጽ ዲያስፖራ የሚለው በዋናነት ሳይንሳዊ ጥናቱን እንደሚያመለክተው ዜጎች ለሀገራቸው ያላቸውን ቬስትድ ኢንተረስት አመላካች ነው። ስለዚህ የዲያስፖራ ፖለቲካ ሀገር ውስጥ ካለው የፖለቲካ የዲሞክራሲና የሀገራዊ መግባባት ጋር ጥብቅ ትስስር ያለው መሆኑ ግልጽ ነው። ምክንያቱም በአንድም ሆነ በሌላ ሀገር ውስጥ ያለው የፖለቲካ ምህዳር መስፋት እንዲሁም ሀገራዊ መግባባት ከዲያስፖራ ፖለቲካ ሳይንስ ጋር ተነጣጥሎ ሊታይ አይችልም። ዲያስፖራው አንድም የተሻለ ስራ ፍለጋ አለያም በፖለቲካ ጥቃት ምክንያት የተሰደደ ወይም ደግሞ በማህበራዊ ሳቢያ ከሀገሩ የወጣ ነው። ይህም ለዲያስፖራ መፈጠር ዋነኛ ምክንያት መሆኑን የሚያመላክቱ በርካታ ሳይንሳዊ ቲዎሪዎች አሉ። ለምሳሌ ፈንክሽናሊስት ቲዎሪ የሚባለው መግለጽ ይቻላል። ፖለቲካል ካዥዋሊቲ ቲዎሪ የሚባለውን ሌሎችም በርካቶችን መግለጽ ይቻላል። ይህ ካሁኑ ደግሞ የሀገር ውስጥ ፖለቲካ መረጋጋትና ብሔራዊ መግባባት እንዲሁም የፖለቲካ ምህዳር መስፋት በዜጋውና በመንግስት መካከል ያለውን ግንኙነት ውጤታማነት ስለሚወስን ወሳኙና አንኳር ጉዳይ ነው። ሀገራዊ መግባባት ከሳይንሳዊ ጥናት ውስጥ ከተረጋገጡ የመፍትሄ አቅጣጫዎች እንዲሁም ከነባራዊ ሁኔታ ጋር ተዳምሮ በተጨባጭ ሊተገበር የሚችል ፖሊሲና አቅጣጫ ነድፎ መንቀሳቀስ ተገቢና ውጤታማ ሊያደርግን የሚችል ነው። እነዚህ የመፍትሄ አቅጣጫዎች ከዚህ በፊት የተፈጠሩ ክፍተቶችን ለመድፈን የሚዘጋጁ ከመሆናቸው አንጻር ነባራዊ ሁኔታውን በወፍ በረር መቃኘት ተገቢ ነው። በሀገራችን ያለው የዲያስፖራ ፖለቲካ በዘፈቀደ እየተመራ ያለ፣ ሳይንሳዊ ሂደቱን የጣሰ እንዲሁም በሰው ኃይልና በፖለቲካ ቁርጠኝነት በብቃት እየተመራ ባለመሆኑ በሀገር ውስጥ ካለው ቀውስ ጋር ተዳምሮ ማበርከት ያለበትን አዎንታዊ አስተዋጽኦ ከማበርከት ይልቅ አሉታዊ ተጽዕኖም ሲያበረክት ይስተዋላል። የዲያስፖራ ፖለቲካ በብቃት እየተመራ ባለመሆኑ ከዲፕሎማሲ ተልእኮና መርሁ ጋር ተጣጥሞ ከመቀጠል ይልቅ በዘፈቀደ አምባገነናዊ መንግስት ለማስቀጠል በሚመች መንገድ በ1961 ከወጣው የዲፕሎማሲያዊ ግንኙነትን ከሚገዛው የቪና ኮንቬንሽን በተቃራኒ እየተመራ ነው። በመሆኑም የሀገርን ጥቅም በትክክል ወክሎ በተገቢ መንገድ ከመስራት ይልቅ የሐሰት ፕሮፓጋንዳ በመስራት መንግስት ለዜጋው ቅድሚያ ከመስጠት ይልቅ የሌሎችን ጥቅም በማስጠበቅ ላይ እየተጠመደ መሆኑን እናስተውላለን። የዚህም ዋነኛ መንስኤ አንደኛ የፕሮፌሽናሊዝም ማነስ፣ የቅቡልነት እንዲሁም ሚዛናዊነት አለመላበስ ነው። ይህም በመሆኑ በዘላቂ የጋራ ሰላምና ጥቅም ላይ ከመመስረት ይልቅ የዜጋውን ጥቅም በመሳት የፖለቲካ ታማኝነት ላይ ብቻ ያተኮረ የመንግስት ፖሊሲ መኖሩ ግልጽ ነው። ይህም የተገነዘቡ የውጭ ሀገር መንግስታትም የራሳቸውን ጥቅም ለማስጠበቅ እየጠመዘዙ ሲጠቀሙበት ይስተዋላል። ይህም በመሆኑ ግልጽነት፣ ተለዋዋጭነት ወይም ፍሌክሲቢሊቲ፣ ሰጥቶ መቀበል ወይም ኮምፕሮማይዝ፣ የሁለት ወገን አሸናፊነት ወይም ዊን ዊን አውትካም፣ ተነሳሽነት ኢኒሽቲቭ፣ እንዲሁም በትብብር መስራት ወይም ኮሊዥን ቢልዲንግ የጎደለው በሆኖ ነው እየተመራ ያለው። ይህ ደግሞ የሁኔታዎቹን ቅድመ እውቀት አለመኖር፣ ጥምረት አለመኖር እንዲሁም ችግሮችን አስቀድሞ የመቅረፍና ወደ ውጤታማነት የመቀየር ክፍተቶችን አስከትሏል። ይህ ሁኔታ ከማህበራት አደረጃጀትና ጥንካሬ እጥረት፣ ከቅንጅታዊ አሰራር እጥረት፣ በጥብቅ ዲሲፕሊን ከመመራት እጥረት፣ ከሁሉ በላይ ግን በሀገራችን ካለው ደካማና በህገወጥ መንገድ ስልጣን ላይ የወጣ ቅቡልነት የሌለው መንግስት ጋር ተዳምሮ ዲያስፖራው እንዲበታተን፣ መብቱ እንዲጣስ፣ ለሀገር ግንባታ ማድረግ ያለበትን አስተዋጽኦ በተገቢ መንገድ እንዳያከናውን ከፍተኛ አስተዋጽኦ አበርክቷል። ስለሆነ ነጻነትና እኩልነት ፓርቲ ችግሮቹን ለመቅረፍ በርካታ አቅጣጫዎችን ነድፎ ይንቀሳቀሳል። እነዚህም በሚቀጥለው ክፍል በጥልቀት የምናቀርብላችሁ ይሆናል። ናአታ ችግሮችን በሳይንስና ምርምር ላይ በመመርኮዝ የሚፈታ ዜጋ ተኮር ውቀት ተኮር አካታችና ሚዛናዊ የሆነ ሞዴሬት ሊበራል ፍልስፍናን የሚከተል ፓርቲ ነው። የቀኝ ዘመን አክራሪነትንም አይከተልም፣ የግራ ዘመን አክራሪነትንም አይከተልም። ምልክታችን ብር ነው። ድምጻችን በተሰጡ ቃላችን እንጠብቃለን። አመሰግናለሁ።
ደቂቃውን ተጠቅመዋል። ወደ ኢትዮጵያ ዜጎች ለማህበራዊ ተፋሰስ
ኢትዮጵያ በረጅም ታሪኳ በፈጠረቻቸው የንግድ፣ የፖለቲካ፣ የትምህርት፣ የምርምር፣ የሃይማኖትና ወታደራዊ ግንኙነቶች ምክንያት ዜጎቿ ወደ ውጭ ሀገራት በስፋት ተጉዘዋል። ስደትን ባስከተሉ ፖለቲካዊ፣ ኢኮኖሚያዊና የተፈጥሮ አደጋዎች ምክንያት በሚሊዮን የሚቆጠሩ ዜጎቿ በውጭ ሀገራት ለመኖርም ተገደዋል። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ቁጥር በየጊዜው እያደገ ሄዶ በአሁኑ ሰዓት ወደ 3 ሚሊዮን እንደሚገመት ይነገራል። ለሀገራቸው የሚያበረክቱት አስተዋጽኦ በኢኮኖሚ በፖለቲካና በዲፕሎማሲ መስክ በየጊዜው እድገት በማሳየት ላይ ይገኛል። በመሆኑም ይህ የህብረተሰብ ክፍል ለሀገራችን ትልቅ አቅም በመሆኑ ጥያቄያቸውን ለመመለስ ለሀገራችን ሁለንተናዊ ልማት የሚያበረክቱትን አስተዋጽኦ ወደ ላቀ ደረጃ ለማሸጋገር ኢዜማ ቁርጠኛ አቋም አለው። ኢትዮጵያ በአሁኑ ወቅት በለውጥ ላይ ትገኛለች። ለውጡንም ለማሳካት ሁሉንም የህብረተሰብ ክፍል የለውጡ አካል ማድረግ ተገቢ ነው። ከዚህ አኳያ የዲያስፖራውን አስተዋጽኦ ማበረታታትና ማሳደግ ከምንጊዜውም በላይ ያስፈልጋል ብለን እናምናለን። ዲያስፖራ ያለበትን ሁኔታ ማሻሻል፣ ሁለንተናዊ መብቱን እና ጥቅሙን ማስከበር፣ በሀገሪቱ ልማት የሚሳተፍ የሚችልባቸውን አድማስ ማስፋት ጠቀሜታው ብዙ እንደሆነ ኢዜማ ያምናል። ከዚህ አኳያ ዲያስፖራውን አቅም ያለበትንም ተግዳሮቶች በአግባቡ የተረዳ ድጋፍና ማበረታቻዎችንም የሚጠቁም አስተዋጽኦን የሚያበረታታ የፖሊሲ አቅጣጫ መንደፍ በማስፈለጉ ኢዜማ የጉዳዩ ዋነኛ ባለቤት የሆኑትን በውጭ የሚኖሩ ኢትዮጵያውያን እና ትውልደ ኢትዮጵያውያን በቀጥታ በማሳተፍ የፖሊሲ ሰነድ አዘጋጅቷል። በሀገራችን ዲሞክራሲያዊ እና ፍትሃዊ ስርዓት እንዲሰፍን፣ ሰብአዊ መብቶች እንዲከበሩ ዲያስፖራ ያልተቋረጠ ውትወታና ትግል ማድረጉን አንዘነጋም። ወደ ሀገር ቤት ገንዘብ በመላክ በቀጥታም ሆነ በተዘዋዋሪ ለወገኑ ኑሮ መሻሻል፣ በሀገር ደረጃም የውጭ ምንዛሬ በመሆን ጉልህ ድርሻ እያበረከተ ይገኛል። ተፈጥሯዊና ሰው ሰራሽ ችግሮች ባጋጠሙ ቁጥርም ገንዘብና ቁሳቁሶችን በመላክ ወገኑን ሲረዳ ቆይቷል። ከሚኖርባቸው የውጭ ሀገራት ማህበረሰቦችም ጋር ሙያን፣ ልምድን፣ እውቀትና ቴክኖሎጂን በመቅሰም ወደ ሀገር ቤት በማሸጋገር የጤና፣ የውሃ፣ የትምህርትና ሌሎችም የበጎ አድራጎት ስራዎችን በስፋት ደግፏል። የሀገሩንና የወገኑን ጥቅምና ደህንነት በዓለም መንግስታት ፊት በማሰማት ደጀንና ብርታት ሆኖ ከፊት ተሰልፏል። አሁንም በሀገራችን እየተካሄደ ያለውን ወደ ዲሞክራሲያዊ ስርዓት የሚደረግ ሽግግር ሳይታክት እያገዘ ይገኛል። ዲያስፖራ ለዚህ ሁሉ ጉልህ አስተዋጽኦ የገፋፋው ነገር ለሀገሩ ያለው ጥልቅ ፍቅር፣ ቁጭትና ተስፋ መሆኑን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በደንብ ይረዳል። ኢዜማ ከዲያስፖራው ጋር ባለው የጠበቀ ግንኙነት ላይ በመመርኮዝ የዲያስፖራውን አቅም የተረዳ፣ ያለበትን የተለያዩ ችግሮች የለየ፣ የሚፈልገውን ድጋፍና ማበረታቻ እንደዚሁም ቀጣይ አስተዋጽኦ ማሳየት የቻለ ፖሊሲ በዲያስፖራዎች የነቃ ተሳትፎ እንዲዘጋጅ አድርጓል። ፖሊሲው በውጭ የሚኖሩ ኢትዮጵያውያን ደህንነት መጠበቅ፣ ለዲያስፖራ የሚሰጡ አገልግሎቶችን ማስፋትና ማዘመን፣ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ስኬታማና ተጽዕኖ ፈጣሪ እንዲሆኑ በሁሉም መስክ መደገፍ፣ ወደ ትውልድ ሀገራቸው መመለስ ለሚፈልጉት ደግሞ ያልተቋረጠ ድጋፍ ማድረግ፣ ሰላምንና ስልጡን ፖለቲካዊ ስርዓትን በሀገር ቤት በማስፈን ዲያስፖራው በሀገሩ ጉዳይ ይበልጥ እንዲሳተፍ እድሎችን ማስፋት፣ በሀገር ቤት ካሉ ኢትዮጵያውያንና ተቋማት ጋር የሙያና ልምድ ልውውጥ እንዲያደርግ ሰፊ ድጋፍ ማድረግ፣ ትውልደ ኢትዮጵያውያንና በውጭ የወለዷቸው ልጆች ከኢትዮጵያ ጋር ያላቸውን ግንኙነት በማሳደግ ጥምር ዜግነትን በመፍቀድ በውጭ የሚኖሩ ኢትዮጵያውያን በሀገሪቱ ምርጫ ላይ ቀጥተኛ ተሳትፎ የሚያደርጉበትን እድል መፍጠርን ታሳቢ ያደረጉ ናቸው። የኢትዮጵያ ዜጎች ለማህበራዊ ፍትህ ራዕይ በፕሮግራሙ ላይ በግልጽ እንደተቀመጠው ማንኛውም ኢትዮጵያዊ ያለ ልዩነት በፖለቲካዊ፣ ሰብአዊና ኢኮኖሚያዊ መብቱ ተከብሮ ማህበራዊ ፍትህ ሰፍኖ ማየት ነው። ዲያስፖራው በተለያዩ ሀገራትና ሁኔታዎች ውስጥ የሚገኝ ቢሆንም የዚህ ራዕይ ተቋዳሽ መሆን እንዳለበት ኢዜማ በጽኑ ያምናል። በመሆኑም ፓርቲው የዲያስፖራን ጉዳይ በፕሮግራሙ ያካተተ ፖሊሲ ቀርጾ ለተጠቃሚነቱ እየሰራ የሚገኝ እንደዚሁም በስራ አስፈጻሚ ደረጃ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን የሚወክል አንድ ተጠሪ እንዲኖር አድርጓል። ኢዜማ በመሰረቱ ድርጅቶቹም ሆኑ በሌሎች አደረጃጀቶች አማካኝነት ዲያስፖራው ከትውልድ ሀገሩ ጋር የተሻለና የጠበቀ ግንኙነት እንዲኖረው ለብዙ ዘመናት ሲሰራበት ቆይቷል። ከዛም አልፎ ይህንን የህብረተሰብ ክፍል በሰፊው በማደራጀትና በማንቃት ኢትዮጵያን ወደ ተሻለ ደረጃ ለማሸጋገር በሚደረገው ትግል ላይ የነቃ ተሳትፎ ማድረግ እንዲችል እድሎችን አመቻችቷል። ለዚህም በመላው ዓለም ባቋቋማቸው 31 የድጋፍ ማስተባበሪያ ቻፕተሮች አማካኝነት ዲያስፖራው በቅርበት ይከታተላል። ዲያስፖራውን በሀገር ቤት ኢዜማ ለሚያደርገው የዲሞክራሲያዊ ስርዓት ግንባታ እና የሀሳብ ፖለቲካ አመርቂ ተሳትፎ እያደረገ ይገኛል። ኢዜማ የምርጫ ምልክቱ ሚዛን ነው። እስካሁን በዲያስፖራ ጉዳይ ተናገርናቸው።
አሁን ተጠቅመዋል።
አመሰግናለሁ። ከሁሉ በማስቀደም በሀገር ውስጥና በውጭ ሀገራት የምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በራሴና በፓርቲ ስም በዚህ ለአይነቱ ለመጀመሪያ ለሆነው ምርጫ እንዲሁም ለዲሞክራሲያዊ ሽግግር ጥረት ለምናደርግበት ሀገር አቀፍ ምርጫ እንኳን አደረሳችሁ ለማለት እወዳለሁ። በሁሉም የዓለማችን ክፍል የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራችን ለመጣው ለውጥ የድርሻቸውን እንደተወጡ ሁሉ ለውጡ ደግሞ ጸንቶና የተሳካ የዲሞክራሲ ሽግግር ተደርጎ ማየት ስለሚናፍቁ ይህ ምርጫ በታሪካችን ልዩ ምዕራፍ የሚይዝ እንደሆነ እንረዳለን። ይህንን መድረክ ያዘጋጁትንም አካላት ለመከራከር የመጡትንም እናመሰግናለን። ባለንበት ሉላዊ ዘመንም ሆነ በቀደሙት ጊዜያት የሰዎች ድንበር ተሻግረው ከአንድ ሀገር ወደ ሌላ ሀገር ተንቀሳቅሶ መኖር ዓለም አቀፋዊ እውነታ ነው። 40 ሚሊዮን አፍሪካውያን በዚህ ሰዓት ከሀገራቸው ውጭ ይኖራሉ። ኢትዮጵያውያን ዲያስፖራዎች 3 ሚሊዮን ቁጥራቸው የሚገመትን የዚህ የአፍሪካዊ ዲያስፖራ አካል ሆነው በአብዛኛው በትምህርትና በስራ አልፎ አልፎ ደግሞ ግጭትና የፖለቲካ አፈናን በመሸሽ በሌላ ሀገር እንደሚኖሩ ይታወቃል። ብልጽግና ፓርቲ የዲያስፖራ ማህበረሰባችንን በቀዳሚነት ከሀገሩ የዕለት ከዕለት ሁኔታዎች ጋር ባለው ጠንካራ ቁርኝት በአካል ከመራቁ በስተቀር በኢትዮጵያ ጣፈንታ ላይ ቀጥተኛ ሚና ያለው በሂደቱም አዎንታዊም ሆነ አሉታዊ ተጽዕኖ የሚያርፍበት መሆኑን ልጆቹንና የልጅ ልጆቹን በኢትዮጵያዊነት ቆጥቁቶ ማኖር የሚፈልግ መሆኑን ስለሚታወቅ በሀገሩ የሚኮራና የሀገሩን የኩራት ምንጭ በመሆኑ የሀገር ውስጥ ማህበረ ፖለቲካዊና ኢኮኖሚያዊ ሁኔታዎች ነጸብራቅ አድርጎ ይረዳል። ዲያስፖራው ከዚህ አንጻር ለሀገረ መንግስት ግንባታና ለለውጥ በምናደርገው ሁሉ አቀፍ ሂደቶች ጋር ቀጥተኛ ትስስር ያለውና የኢትዮጵያ ፖሊሲ አካል የሆነ በሀገረ መንግስት ግንባታና በሀገሩ ጉዳይ ባለቤት መሆኑን ብልጽግና ይገነዘባል። በመሆኑ ሀገር ቤት ባሉ ዜጎች እና በውጭ ሀገር ባሉ ዜጎች ወይም ደግሞ በአንደኛው የዓለማችን ክፍል ባሉ ዲያስፖራ ማህበረሰብ እና በሌላው የዓለማችን ክፍል ባሉ ዲያስፖራ ማህበረሰብ በሀገር ባለቤትነት ጉዳይ ላይ ልዩነት የሌለበት እኩል አቋም፣ ሰፊ ማዕቀፍ ያለው አስተሳሰብ ያራምዳል። በመሆኑም በሀገር ቤት ያሉ ዜጎች መብትና ጥቅማቸው ተከብሮ በሀገራቸው ጉዳይ ያለባቸውን ኃላፊነት የመወጣት አካሄድ እንደምንከተል ሁሉ በውጭ የሚኖሩ ኢትዮጵያውያንም መብትና ጥቅማቸው ተከብሮ በሀገራቸው ሁሉ አቀፍ ልማት ላይ የበኩላቸውን አስተዋጽኦ የማድረግ ዜጋ ተኮር የሆነ አስተሳሰብ ብልጽግና ያራምዳል። በሁለተኛ ደረጃ ዲያስፖራው በተለያየ ሀገር ተበትኖ የሚኖር በመሆኑ የዓለም አቀፍ ሁኔታዎች ነጸብራቅ አድርጎ ይወስዳል ብልጽግና። በመሆኑም ሀገሩን ጥሎ የወጣበት ምክንያት የሚኖሩባቸው ሀገራት ባህል፣ ህግ፣ እምነት፣ ፖለቲካ፣ ኢኮኖሚ በሚኖሩባቸው ሀገራት የተሰማሩባቸው ልዩነቶች ዲያስፖራውን የምንረዳበት እረዳለን። የዲያስፖራ ፖሊሲ ትኩረታችንም እነዚህን ዘርፈ ብዙ እይታዎች በአንድ ላይ ጨፍልቆ የማያይ እና ሁሉም በየፈርጁ ግን ደግሞ ለጋራ ሀገር በማሳተፍ ሀገርን ጠቅሞ ዲያስፖራውንም መጥቀም የሚያስችል ስልት እንከተላለን። በሶስተኛ ደረጃና በዋናነት የዲያስፖራ ጉዳይ በተናጠል በፖሊሲ ደረጃ የምንሰራበት ሆኖ በቀጥታ ደግሞ የውጭ ግንኙነት ስራችን አንዱ አንኳር ተልእኮ ተደርጎ ይወሰዳል። ብልጽግና በክለፋ ላይ የሚገኘው አዲስ የውጭ ጉዳይ ፖሊሲያችን ለመጀመሪያ ጊዜ ዲያስፖራውን የፖሊሲው አንደኛ አንጓ አድርጎ ሰፊ ቦታ ሰጥቶታል። ይህ ማለት በተናጠል ለብቻው የተቀረጸው ዝርዝር የዲያስፖራ ፖሊሲ እንዳለ ሆኖ ማለት ነው። የፖሊሲ አቅጣጫችን ይፋዊ መጠሪያም ዜጋ ተኮር ዲፕሎማሲ ይባላል። የውጭ ግንኙነት ስራችን ዜጋ ተኮር ብለን ስንረይም በውጭ ግንኙነት ፖሊሲያችን እንድናስፋቀው የሚጠበቀው ተቀዳሚ ተግባር የዜጎች ክብርን ማስጠበቅ ሲሆን ዜጎቻችንም በተለያዩ ሀገራት ተበትነው የሚኖሩ ብቻ ሳይሆን ለአንድ ሀገራዊ ዓላማ በጋራ ተሰልፈው የውጭ ግንኙነት ስራችን እንዲያስፋቀው የሚጠበቁ ስራዎችን እውን ለማድረግ የሚችሉ ግንባር ቀደም ዲፕሎማቶች አድርጎ ይወስዳል። በኢኮኖሚ ዲፕሎማሲ፣ በገጽታ ግንባታ፣ በፐብሊክ ዲፕሎማሲ እና በሌሎች ዘርፎች ሚሊዮን ዲፕሎማቶች እንዲኖሩ የሚያስችል አሰራር ብልጽግና የሚከተል ሆናል። ግንቡን እናፍርስ፣ ድልድዩን እንገንባ በሚለው ታሪካዊ የመሪያችን ጥሪ በሁሉም ዘርፎች ታላላቅ ስኬቶችን ማስመዝገብ ችለናል። የጥላቻ ግንቦች ፈርሰዋል። ከሩቅ ሆኖ መወቃቀስ ቀርቶ መወያየት ተጀምሯል። ታይቶ በማይታወቅ መልኩ ከፍተኛ ቁጥር ያላቸው ኢትዮጵያውያን ለአመታት ወደ አረገጧት ሀገራቸው ተመልሰዋል። በሀገራችን ሁሉም ዘርፎች እድሉ ሲከፈት ሁሉም ለሀገሩ ልማት ቁርጠኛ መሆኑን ያስመሰከረ ፍሰቱ ከጊዜ ወደ ጊዜ እየጨመረ የመጣ የዲያስፖራ ተሳትፎም ተመዝግቧል። የብልጽግና ፓርቲ ከሁሉም ለሁሉምና በሁሉም የምትሆን ኢትዮጵያን የመገንባት ራዕይ ዲያስፖራውንም ዋነኛ ባለድርሻ አድርጎ እውን የሚሆን ነው። በዚህ ታሪካዊ ምርጫ አሸንፈን ስልጣን ከያዝን በሀገራዊ መግባባት፣ በልማት ተሳትፎ እና የበለጸገች ኢትዮጵያን ለመገንባት በምንከተለው መስመር ዲያስፖራውንም እንደ ዋነኛ ተዋናይ የምንመለከት በመሆኑ ለጋራ ሀገራችን የጋራ ብልጽግና እውን እንዲሆን
በስግናን እንድትመርጡ ወይም ደግሞ ባላችሁ አማራጭ ሁሉ በስግናን እንድትመረጡ እንደምትፈሩ አንጠራጠርም። ብዙ ምልክታችን የሚበራ አምፖል ነው። ከበስግና ጋር የተሻለች ሀገርን በጋራ ርቀት የማይገድበው የሀገር አስተዋጽኦ ሁሉ እናደርጋለን።
ተጠቅመዋል። አሁን ሬዲዮና ቴሌቪዥን ሁሉ አሜሪካ ድምጽ ተደራሽ ሊቀርብላችሁ እየተከረከረ ነው። በጥሙር ቻናል የኢትዮጵያ ዳያስፖራ የሚያስተጉድ ያለው አዲስ አበባ ስቱዲዮ ከአሁን ሬዲዮና ቴሌቪዥን ስቱዲዮ ኢዲያ በበልሁን ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ስቱዲዮ ሰለሞን አባተ በጋራ ክርክር እየመራን ያለ ነው። እዚህ በክርክር መድረኩ ላይ ብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲና ነፃነትና እኩልነት ፓርቲ ተገኝተዋል። የመጀመሪያው ዙር እያንዳንዳቸው ፓርቲዎች በዕለቱ በተነሳው ርዕሰ ጉዳይ ላይ ለክርክር በቀረበው ሀሳብ ላይ ያላቸውን ምልከታና ስትራቴጂ አቀርበዋል። አሁን ወደ ሁለተኛው ዙር ነው የምናልፈው። ሰለሞን ወደ አንተ አልፋለሁ።
ተከራካሪዎችን ሁሉ እናመሰግናለን። እንግዲህ ቀደም ሲል እንዳልነው ተከራካሪዎቹ ፓርቲዎች የነጻነትና እኩልነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ እና ብልጽግና ፓርቲ መጪው ምርጫና የኢትዮጵያ ዳያስፖራን በሚመለከት ያላቸውን አመለካከትና እቅዳቸውን ያስተዋወቁበት ምዕራፍ ተጠናቋል። ወደ ሁለተኛው ምዕራፍ ነው አሁን የምንሸጋገረው። ተፎካካሪዎቹ ባቀረቧቸው በእነዚህ የመንደርደሪያ ሐሳቦች ላይ ማብራሪያ የሚሰጡባቸው ወይም የሚሟገቱባቸው ክፍል ይሆናል። ይሄኛው ለዚህ ምዕራፍ እያንዳንዱ ፓርቲ 6 ደቂቃ ይኖረዋል። በዚህ ክፍለ ጊዜ እያንዳንዱ ተከራካሪ ተሟጋቹን ከ20 ሰከንድ ላልበለጠ ጊዜ አቋርጦ ጥያቄ መጠየቅ ወይም ተቃውሞ መግለጽ ይችላል። 20 ሰከንድ ላይ ግን አከራካሪዎች ያቆሙታል። ስለዚህ ጥንቃቄ እንዲደረግ በአክብሮት እንጠይቃለን።
አሁን እድሉን እናዞረዋለን። ሰለሞን፣ ቀዳሚውን የምንሰጣው ለብልጽግና ነው፣ በሁለተኛነት ለነጻነትና እኩልነት፣ ሶስተኛ ለኢዜማ ነው። ስለዚህ ብልጽግና ፓርቲ 6 ደቂቃ አሉት። በተነሱት ሐሳቦች ላይ ሞጋጭ ባሉ የክርክር ሐሳቦች ያቀርባሉ።
አድማጮች፣ በዚህ መጪው ምርጫ በተመለከተና በሁለተኛው አጋማሽ ሰፋ ያለውን የአየር ሰዓታችንን ይዞ በነበረው ውይይት ያደመጣችሁት በአሜሪካ ድምጽና በአሃዱ ራዲዮና ቴሌቪዥን ትብብር የሚካሄድ የመጪው ምርጫ የተፎካካሪዎች የክርክር መድረክ ነው። የዛሬው የመከራከሪያ ርዕስ መጪው ምርጫና ኢትዮጵያውያን ዳያስፖራ የሚል ነበረ። ክርክሩን የመሩት ከአሃዱ ራዲዮና ቴሌቪዥን ሊዲያ አበበ ስቶን፣ ከአሜሪካ ድምጽ ደግሞ ሰለሞን አባተ ነበሩ። ተከታይ ክፍሎችን በተከታታይ ይዘንላችሁ እንመለሳለን። በተጨማሪም ዌብሳይታችንና ፌስቡክ ገጻችን ላይ ገባ ብትሉ በምስል ክርክሩን መከታተል ትችላላችሁ። አድማጮች፣ የዕለቱን ዝግጅታችንን አጠናቀን በመሰናበቻው መጨረሻ ላይ እንገኛለን። በእኛ በኩል ተሰናብተናችሁ ከአንድ ሙዚቃ ጋር እንተዋችኋለን። የዝግጅቶቻችን በሙሉ ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ላይ ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። ተከታዩ ዜማ ለጥቂት ደቂቃ አብሯችሁ ይቆያል።
እንዴት ላድርግ የኔ ፍቅር እዞራለሁ ሀገር ላገር መዞር እኔን ማይሰለች Thank you. Lanchi biye hulun teje Ege shi nora